ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል። ተነስተልኝ እንደምን ሰነበታችሁ አድማጮቻችን። ዛሬ ጥር 29 ቀን 2002 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። ከዚያም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን እናሰማለን። የዜና ዘገባ ዝግጅታችንን ካስከተልን በኋላ የትዝብት አድማስ ዝግጅታችን ይከተላል። እስከ ዝግጅታችን ፍጻሜ ድረስ አጫጭር ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
የዛሬውን ዝግጅታችንን ከመጀመራችን በፊት ግን በኢትዮጵያ ኦርቶዶክስ ሃይማኖት ተከታዮች ዘንድ በሰኞ ዕለት የሚገባውን የአብይ ጾምን ወይም ኩዳሌን ምክንያት በማድረግ እንኳን ለቅበላ አደረሳችሁ እንላለን። ለብርሃነ ትንሣኤውም በሰላም ያደርሳችሁ እንላለን። አርዕስተ ዜናዎች። በኢትዮጵያ አዲስ የተመደቡት የአሜሪካን አምባሳደር ለሰብአዊ መብት መከበር ተጋለሁኛሉ። የጋዜጠኞች መብት ተንከባካቢ ድርጅት የጋዜጠኛ ኢዘዲን መታሰርን አውገዘ። የተባበሩት መንግስታት ድርጅት በኢትዮጵያ 5.2 ሚሊዮን ህዝብ ያስቸኳይ ጊዜ የምግብ እርዳታ ያስፈልገዋል አለ። የአፍሪካ ህብረት ስብሰባ ተጠናቀቀ። የወያኔው መሪ ያቦካውን ይጋግር ተብሎ ለተደራዳሪነት ተመረጠ። ግብጽ የትንባው እርሻ መሬት ለማግኘት ከወያኔ ጋር እየተደራደረች ነው የሚሉት ናቸው። ለእነኚህና ለሌሎች ዜናዎች ዝርዝሩን እነሆ። የአሜሪካ ፕሬዝዳንት ባራክ ኦባማ በኢትዮጵያ ለአሜሪካ አምባሳደርነት ያጫዋቸው ዶናልድ ቡትስ በአሜሪካ ሴኔት እንዲዘርቅላቸው ለሴኔቱ የአፍሪካ ጉዳይ ንዑስ ኮሚቴ የምስክርነት ቃላቸውን ማክሰኞ ዕለት ማስደመጣቸው ታወቀ። ዶናልድ ቡትስ ማክሰኞ ዕለት ለሴኔቱ ንዑስ ኮሚቴ ባሰሙት ንግግር የወያኔ አገዛዝ በሰብአዊ መብት አያያዙ የፖለቲካ እስረኞችን እንዲፈታና መጪውን ምርጫ ነጻና ፍትሃዊ እንዲያደርግ ተጽዕኖ እንደሚያደርጉም ተናግረዋል። አምባሳደሩ ወያኔና አሜሪካ የተወሳሰበ ጥቅም እንዳላቸውና ሁለቱም ወገኖች በተለያየ ዘዴና ታክቲክ እንዳላቸው ገልጸው በምስራቅ አፍሪካ ሰላምና መረጋጋትን በማምጣትና በሶማሊያ ጉዳይ ላይ ግን ተመሳሳይና አይላይን የሚታዩ መሆናቸውንም ገልጸዋል። በጋራ በሚስማሙባቸው ጉዳዮች ላይ አብረው እንደሚሰሩ ማስታውቀዋል። ነገር ግን የፖለቲካ ሐሳብን በነጻ መግለጽ፣ ነጻ ኢኮኖሚ እንቅስቃሴን መገደብና መሰረታዊ የሰው ልጅ መብትን ያለማክበር ከአሜሪካ ዓላማ ጋር የማይጣጣምና አካባቢውንም ለወደፊቱ የማያረጋጋ ነው ማለትም ማስጠንቀቀዋል። የንዑስ ኮሚቴው ሰብሳቢ ሴኔተር ሩስ ፊልድ ጎልድም ለአምባሳደር ዶናልድ ቡትስ ለፖለቲካ እስረኞችና ስለወይዘር ስፖርት ከሚደክሳን ጠይቀዋቸው የነበረ ሲሆን አምባሳደሩ በአዲስ አበባ የአሜሪካን ኤምባሲ እስረኛዋን ለማነጋገር እየጠየቀ መሆኑንና ወያኔና መሪዎቹ ለራሳቸው ጥቅም ሲሉ የተለየ ፖለቲካ አመለካከት ያላቸውን ማሰር እንዲያቆሙ የማሳመኛ መንገድ መፈለግ አለብን ብለዋል። አያይዘውም መጪው ምርጫ ነጻ እንዲደረግና የተቃዋሚ ፓርቲ እጩ ተወዳዳሪዎች የሚዲያ መጠቀምን መብት እንዲኖራቸው፣ የሀገር ውስጥና የውጭ ሀገር የምርጫ ታዛቢዎች እንዲኖሩ የመለስ አገዛዝን እንደሚጠይቁ ቃል ገብተዋል። በመቀጠልም በኦጋዴን አለመረጋጋት መኖሩን ለወደፊቱም የሀገሪቱ ደህንነት አደጋ ላይ የሚጥል ሁኔታ መኖሩን በመግለጽ ከወያኔ ጋር አብረን መስራት እንዳለባቸውና የሉዓላዊነት ማስከበር ብቻ ሳይሆን የሁሉንም ዜጎች ሰብአዊ መብት መከበር አለበት ብለዋል። አንዳንድ አስተያየት ሰጪዎች ባለፉት 20 ዓመታት የአሜሪካ መሪዎችና ባለስልጣኖች የተለያየ ቃል ኪዳን ለኢትዮጵያና ለኢትዮጵያን ቢገቡም በተግባር ግን የሚፈጽሙት ሌላ መሆኑን በመጥቀስ አሁንም የአምባሳደሩ የምስክርነት ቃል ከዚህ እንደማይለይና ለሀገራችን ዕጣ ፈንታ ወሳኙ እኛ ዜጎቿ በመሆናችን ጠንክረን ከታገልን ወዳጅ የምናበዛ፣ እጃችንን አጣምር ከተቀመጥን ግን የአፍ ወዳጅ እንጂ የልብ ወዳጅነት አይኖርምን በማመልት ጠንካራ ትግልን ይጠይቃሉ። የጋዜጠኞች ተንከባካቢ ኮሚቴ የተባለው ዓለም አቀፉ የጋዜጠኞች መብት አስከባሪ ኮሚቴ ማክሰኞ ዕለት ከመቀመጫው ኒውዮርክ ባወጣው መግለጫ የወያኔ አገዛዝ በጋዜጠኛና የአልቆዱስ ጋዜጣ አዘጋጅ የነበረው ኢዘዲን መሐመድ ላይ በካድሬ ዳኛዎቹ ያንድ አመት እስራት መፈረዱን በመቃወም ድምጹን አሰምቷል። የጋዜጠኞች ተንከባካቢ ኮሚቴ በወጣው በዚሁ መግለጫ የጋዜጠኛው በወያኔ መሪ መለስ ዜናዊ ለእንግሊዝ ሀገር በሰጠው አስተያየት በመተቸቱ መሆኑን ገልጾ የጋዜጠኛው መታሰርን በኢትዮጵያ በነጻ ሐሳብ የመስጠትና የመተቸት መብትን በህገወጥ መንገድ የተከለከለ ለመሆኑ ማስረጃ ነው ማለት የወያኔው መሪ ለዲሞክራሲና በሐሳብ ነጻ የመግለጽ መብትን እንዲያከብሩም ጠይቋል። ጋዜጠኛ ዘዲን መሐመድ በእስልምና ሃይማኖት ጉዳዮች ላይ ይጽፍና ይተች እንደነበረ ይታወቃል። የወያኔ አገዛዝ በአፍሪካ ውስጥ ጋዜጠኞችን በማዋከብ በማሳደድና በማሰር ከሻቢያ ቀጥሎ ተወዳዳሪ ያልተገኘለት ነጻ ጋዜጠኛ መሆኑ ይታወቃል። የወያኔ ሚሊሻ ኃይሎች በኦጋዴን ህዝብ ላይ በደል እየከፋና እየጨመረ መምጣቱ ተጋለጠ። ኦጋዴን ኦንላይን የተባለው የድረ ገጽ ባቀረበው ዘገባ ያለ ህግ ግድያ፣ የስቃይ ተግባር መፈጸምና የሲቪል ኗሪዎችን ቤትና ንብረት መዝረፍና ማውደም የህዝቡን ማሳቂያ ዘዴ ተደርገው እየተወሰደ መሆኑን ገልጾ ባለፈው ወር ጉዲሶ በተባለ ወረዳ ዳሂር ሼህ መሐመድ የተባሉ ሰው የስቃይ ተግባር እንደተፈጸመባቸው፣ ዛሃራ አብዱላህ የሱፍ የተባለች ሴት ደግሞ በሚሊሻዎቹ ተወስዳ መድረሻዋ መጥፋቱን ገልጿል። ከዚህም በተጨማሪ በደጋቡርና በሌሎች ከተሞች በርካታ ሰላማዊ ሰዎችን ይዞ ማሰሩን ብቻ ሳይሆን የታሰሩት ሰዎችን ቤትና ሱቁን መዘረፉንም አብራርቷል። ዘገባው ላብነት ያህልም የታሰሩት ሰባት ሰዎችን ስምና የታሰሩበትን ቦታ በዝርዝር አውጥቶታል። የወያኔ አገዛዝ የኦጋዴን አማጽያንን በሽብርተኝነት በመፈረጅ በሽብርተኝነት ስም በኦጋዴን ህዝብ ላይ ጦርነት ማወጁን፣ የእርዳታ እህል መከልከሉን፣ የሀገር ውስጥና የውጭ ጋዜጠኞች እንዳይጎበኙት ማድረጉም ይታወቃል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ቢሮ ሮብ ምሽት ላይ ባወጣው መግለጫ በያዝነው የአውሮፓውያን አመት በኢትዮጵያ የምግብ እርዳታን የሚያስፈልጋቸው ሰዎች ቁጥርን 5.2 ሚሊዮን መድረሱ ታውቋል። ይህ ቁጥር ከሁለት ወር በፊት የተባበሩት መንግስታት ድርጅት የእርዳታ ኤጀንሲዎች ካቀረቡት ቁጥር በመቶ ሺዎች የጨመረ መሆኑም ታውቋል። የተባበሩት መንግስታት ድርጅት እነኚህ 5.2 ሚሊዮን ኢትዮጵያን ለመመገብ በመጪው 6 ወር ብቻ 280 ሚሊዮን ዶላር እንደሚያስፈልግ፣ ከዚህ ውስጥም 231.3 ሚሊዮኑ 290,270 ሜትሪክ ቶን እህል ለመግዛት፣ 55.1 ሚሊዮኑ ዶላርን ደግሞ ምግብ ነክ ያልሆኑ እንደ ሕክምና፣ አልሚ ምግብ፣ የመጠጥና የንጹህ ውሃ እና የንጽህና አገልግሎት ለማግኘት መሆኑን አብራርቷል።
በተያያዘ ዜና የወያኔ ዋናው አምባገነን መሪ በሀገሪቷ ረሃብ አልገባም ብሎ ሲክድና ህዝብን ለመርዳት በጊዜ እርምጃ እንዳይወሰድ ሲያግድ ከቆየ በኋላ ይባስ ብሎ እርዳታ ባይመጣም አንድም ሰው በረሃብ አይሞትም ብሎ ከቀባጠረ በሁለት ሳምንቱ እነሆ 5,200,000 ህዝብ ተርቧልና በአስቸኳይ እርዳታ ይድረስልን ሲል በይፋ መለመን ተገዷል። 4 ሚሊዮን ህዝብ ለረሃብ ተጋለጠ በተባለበት ጊዜ ይህ በሐሰት የተጋነነ ቁጥር ነው ብሎ ሲክድ የሚታወስ ነው። በአገዛዙ ስር ሀገሪቷ ከፍተኛ የኢኮኖሚ እድገት እያሳየች ነው ብሎ የለፈፈው መለስ ዜናዊ ይህ ቅጥፈቱ እንዳይጋለጥ በሚል የረሃቡን መኖርና የረሃብተኛውንም ሐቀኛ ብዛት እየካደ ህዝብን ግን በግድ የለሽነት ላስከፊ ረሃብ እየዳረገ መቀጠሉን መርጦ ቆይቷል። ዛሬ 5 ሚሊዮን ሰው የምግብ እርዳታ ያስፈልገዋል ሲል ለረሃብ የተጋለጠው ህዝብ ቁጥር 14 ሚሊዮን መድረሱን ለመደበቅና እርዳታውም ከተገኘ ያው በተለመደው ድርጊቱ ለመሸጥ አሊያም ለፖለቲካ ግቡ መጠቀሚያ ለማድረግ ነው ሲሉ ታዛቢዎች ይህን አረመኔ ከናገዛዙ ይኮንናሉ።
የወያኔ አገዛዝ በፓርላማው ቃል አቀባይ በኃይለ ማርያም ደሳለኝ በኩል እንደገለጸው መድረክ የተባለው የተቃዋሚ ስብስብ ከምርጫ በኋላ አመጽ ለመቀስቀስ አስበዋል በማለት ክስ አሰምቷል። ኃይለ ማርያም ደሳለኝ ለዜና ሰዎች በሰጠው ቃለ ምልልስ የመድረክ ዓላማ ነጻና ፍትሃዊ ምርጫ ሳይሆን እንደ ኬንያና ዚምባብዌ የስልጣን መጋራትን ለማግኘት አደገኛ አካሄድ እየሄዱ ነው በማለት አስጠንቅቋል። መድረክ ከዚህ ቀደም የምዕራባውያን ሀገሮችን በተለምዶ አካሄዳቸው ለልማት አጋር መሆን እንጂ ለነጻነትና ለዲሞክራሲ ለሚደረግ ትግል አጋዥ አይደሉም በማለት መተቸቱ ይታወሳል። የመድረክና የወያኔ ተቃዋሚዎች በተለይ አሜሪካንና እንግሊዝም ለወያኔ በአመት ከ2 ቢሊዮን ዶላር በላይ እርዳታ ስለሚሰጡ ለዲሞክራሲና ለሰብአዊ መብት ሁኔታ ላይ ድምጻቸውን አለመሰማታቸው ለወያኔ የፖለቲካ ድጋፍ እየሰጡ ነው በማለት ድምጻቸውን እንዲያሰሙ እየገፋፋ ሲሆን፣ የእንግሊዝ መንግስት በአዲስ አበባ ኤምባሲው ቃል አቀባይ በኩል እንደገለጸው መንግስታቸው ከወያኔ ጋር ግልጽና ሙሉ ንግግር ማድረጉን፣ ንግግሩም ስለ ዲሞክራሲ፣ ስለ ሰብአዊ መብትና ስለ ታሰርቹ ብርቹካ የሚደቅሳ መሆኑን ገልጾ እርዳታቸው በሚሊዮን ለሚቆጠሩ ህዝብ ለመርዳት እንጂ ማን በስልጣን ላይ አለ የሚለውን አይመለከትም ብለዋል። በአዲስ አበባ የአሜሪካን ኤምባሲ ግን በጉዳዩ ላይ አስተያየት ለመስጠት ፈቃደኛ አልሆነም። የፖለቲካ ታዛቢዎች የምዕራብ ዓለም ወያኔ የስልጣን ወንበሩን እስካከበረ ድረስ አብሮት እንደሚሰራና እንደሚረዳው፣ የህዝብ ትግል ካየለበት ግን ሁለቴ ማሰብ እንደሚጀምሩ ገልጸው የምዕራብ ዓለም በተለይ አሜሪካና እንግሊዝ ሌሎች አገሮች ለምሳሌ ዚምባብዌና ሱዳን በህዝባቸው ላይ ለሚፈጽሙት በደል የቅጣት እርምጃ ሲወስዱ ወያኔን ችላ ማለታቸው ይልቁንም እርዳታ መስጠታቸው ህዝቡ ለነጻነት ለእኩልነትና ለአንድነት የሚያደርገው ትግል ላይ እንቅፋት መፍጠራቸውን ይናገራሉ። የወያኔ ስራ አስፈጻሚ አባላት መደበኛ ያልሆነ አስቸኳይ ስብሰባ በዛሬው ዕለት ጀምረዋል። ይህ ዛሬና ነገ ይደረጋል የተባለ ስብሰባ በርካታ ጉዳዮች ላይ ይነጋገራል ያሉት ምንጮች በቀዳሚነት በቅርቡ ወደ ሀገር ስለሚመጡት የአሜሪካን አምባሳደር ጉዳይ አጽንኦት ሰጥተው ይነጋገራሉ ተብሏል። ከዚህም በተጨማሪ መጪው የወያኔን የምርጫ ድራማ አስመልክቶ ሀሳብ ይለዋወጡበታል ተብሏል። በአዲስ አበባ ከተማ በጥርቱስ ከተ የነበረው የአፍሪካ ህብረት የመሪዎች ስብሰባ መጠናቀቁ ታወቀ። የወያኔ ውጭ ጉዳይ ሚኒስትር ስብሰባው የተሳካ ነበር በማለት ይገልጸው እንጂ በስብሰባው ወቅት የወያኔው መሪ መለስ ዜናዊ በኮፐንሃገኑ የአየር ንብረት ስብሰባ ላይ አፍሪካን በመወከል ተገኝቶ የአፍሪካን ጥቅምና መብት ሸጧል በማለት ከፍተኛ ነቀፌታ ገጥሞት እንደነበረ ተገልጿል። በመሪዎቹ ስብሰባ ላይ በሴኔጋሉ ፕሬዝዳንት የሚመሩ መሪዎች የኮፐንሃገኑ ስብሰባ ውጤት ለአፍሪካ ጎጂ ነው በማለት አስተያየት የተሰጡ ሲሆን የወያኔው መሪ መለስ ዜናዊ ያቦካውን እንዲጋግር በማለት የተሰጠውን ኃላፊነት እንዲጨርስ መፍቀዳቸው ተገልጿል። በዚህ ስብሰባ ላይ የሊቢያው መሪ የሊቀመንበርነቱን ቦታ ለአንድ ዓመት በመቀጠል የነበራቸው ቅድ መክሸፉ በመሪዎቹ መሃል ውዝግብ ፈጥሮ እንደነበርና የሊቢያው መሪ ይዟቸው የመጡትን 72 አጃቢና ጠባቂዎቻቸው ከወያኔ ጸጥታ ኃይሎች ጋር በየጊዜው ውዝግብ ይፈጥሩ እንደነበረ ታውቋል። የወያኔ አገዛዝ የአዲስ አበባ ፖሊስ ከፍተኛ መኮንኖችና መስመራዊ መኮንኖችን የሚላቸውን ለረጅም ጊዜ ስብሰባና ግምገማ እንደዚሁም ትምህርታዊ ስልጠና በማለት ሲያነታርካቸው ከከረመ በኋላ የአዲስ አበባ ፖሊስ መዋቅርን በመቀየር 3 ኮሚሽነሮችን ለመሾም መወሰኑን መዘገባችን ይታወሳል። በዚህ መሰረት ፍቃዱ ሰቦቃ ከሆይደድ የኮሚሽነርነቱን ቦታ እንደተጠበቀ ሆኖ የመለስ ዜናዊ ወዳጅና ሚስጥረኛ የተባለው የብአዴኑ ግርማ ካሳ የኮሚሽነርነት ማዕረግ ሲሰጠው፣ ለጊዜው ስሙ ያልተገለጸ የህወሓት ነባር አባልም ከወያኔ ጦር ሰራዊት ወደ ፖሊስ ኮሚሽነርነት መመደቡ ተገልጿል። ኮሚሽነሮቹ ምደባ የፖሊስ መኮንኖቹ ለሌላ ጥያቄ ጋበዛቸው ሲሆን ከፖሊስ ኃይል ውስጥ ለኮሚሽነርነት የሚበቃ ሰው ጠፍቶ ነው ወይ ወያኔ ከጦር ሰራዊቱ አዛውሮ የመደበልን በማለት ጥያቄ እያነሱ ነው ተብሏል። የወያኔ ፖሊስ መዋቅርን ለነርሱ እንደሚስማማው በቁጥጥር እንዲመቸው ድርጅታዊ ሰንሰለትን ከላይ ወደ ታች ለማበጀት መሞከሩ አገዛዙ በፖሊስ መኮንኖች ላይ እምነት እንደሌለው ማረጋገጫ የሰጠ ሲሆን፣ ምናልባትም የህወሓቱ ሹመኞች ኮሚሽነሮችን የሚያዝን የሚሆንና የአዲስ አበባ ፖሊስን ከተራ ወታደር እስከ ኮሚሽነሩ ድረስ በህወሓት ቁጥጥር ስር ለማድረግ የታቀደ መሆኑን ይገልጻሉ። በመጨረሻም ባለፈው የካቲት ወር የሱዳን ፕሬዝዳንት ዑመር አልበሽርን በጦር ወንጀለኝነትና በሰብአዊነት ላይ ወንጀል በመፈጸም ክስ ያስመዘገበው ዓለም አቀፉ የወንጀለኞች ፍርድ ቤት ከዓመት በፊት አቅርቦት የነበረውን የዘር ማጥፋት ወንጀል ውድቅ ቢደረግበትም አሁን ግን በይግባኝ የሱዳኑ ፕሬዝዳንት በፊት ከተከሰሱበት ወንጀል በተጨማሪ የሰው ዘር በማጥፋት ወንጀል እንዲከሰሱ ወስኗል። ፍርድ ቤቱ የሱዳን ፕሬዝዳንት ከዓመት በፊት በዘር ማጥፋት ወንጀል እንዳይከሰሱ መወሰኑ የማስረጃ እጦት እንደነበረ ገልጾ የተሰራው የህግ ስህተት ታርሞ በዘር ማጥፋት ወንጀል እንዲከሰሱ ወስኗል። ፕሬዝዳንት ዑመር አልበሽር ሄግ የሚገኘውን ዓለም አቀፍ ፍርድ ቤት በተገኘበት እንዲያዙ ማዘዣ ያውጣ እንጂ ብዙ የአፍሪካ ሀገሮች ወያኔን ጨምሮ ማዘዣውንና ውሳኔውን ተግባራዊ አለመድረጋቸው ይታወቃል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ። በጆርጂያ አቨኑ 8221 ላይ የሚገኘው የአብሲኒያ ሬስቶራንት በጋምቤላ ስፖርት ባር ውስጥ የአፍሪካ ዋንጫ እግር ኳስ ውድድር የማጣሪያና የዋንጫ ውድድሮችን ማሳየቱ የሚታወቅ ሲሆን በነገ ዕለት የሚካሄደውን የሱፐር ቦል ውድድርም በልዩ ዝግጅት እንደሚያሳይ ሲገልጽ በታላቅ ደስታ ነው። በዚህ አጋጣሚ ሰኞ የሚጀመረውን የአብይ ጾም ምክንያት በማድረግ በባለሙያ የተዘጋጁ ጣፋጭና ንጹህ ምግቦችን ለደንበኞቻችን ይዘን ለመቅረብ መዘጋጀታችንን እንገልጻለን። አብሲኒያ ሬስቶራንት የበለጠ ለመረዳትና ቦታ ለመያዝ በስልክ ቁጥር 301-562-5911 ይደውሉ።
አባይ አባይ ያገር እናት ያገር ሲሳይ ስንል ዘመን ዘመንን እየተካው ቢያንስ ቢያንስ ገባር ወንዞችን ገድቦ ያመርቱበታል እንጂ ይጎለብቱበታል እንጂ ያገሩን ለባላገሩ እየሰጡ አገር አልሙ ሲባል እንጂ ካሽዋ ምድር ለመጡ ቱጃሮች መቸብቸብ ያገር ጥፋት ሰፍኖ ለትውልድ እዳ ተክሎ ቀሪን ህይወት በሰው አገር መኖር ይሄስ የጉድ ነው። አይሆንም ብንል እምቢም ብንል ዛቲ ምድር እንዴት በበለጸገች ነበር። ህዝቡ ነው አገሬ፣ ለምን ሰኔ በጋው ገበሬ እንሆናለን ጎበዝ? እስቲ ለዚህ መሰረቱን እንጣል ይላል አባይ ገበያና ምግብ ቤት።
በአሜሪካ ከሚገኙ ሬስቶራንቶች እውቅ ዝና ካተረፉት ውስጥ ምርጥ ተብለው ስማቸው እየተጠሩ ካሉት አባይ ገበያና ምግብ ቤት ዋናው ነው።
የአባይ ምግብ ቤት ሰኞ ዕለት የሚጀምረውን የአብይ ጾም ምክንያት በማድረግ በአይነትም በብዛትም ተበልተው የማይጠገቡ የጾም ምግቦችን አዘጋጅቶ ይጠብቃችኋል። በተጨማሪም ቲላፒያ አሳ በምግብ ቤታችን ይገኛል። አድራሻችን 3811 ኤ ሳውዝ ጆርጅ ሜሰን ድራይቭ ፎልስ ቸርች ቨርጂኒያ ሲሆን የስልክ ቁጥራችን 7039985322። አባይም ይገደባል፣ ህዝቡም ይመገባል። አባይ ሬስቶራንትና ገበያ። ከግብ ግብ በፊት ግብን ማወቅ። ከግብ ግብ በፊት ጠላትን ማወቅና የግብ ግቡን መጨረሻ ምን መሆን እንደሚገባው ማወቅ በጣም አስፈላጊ ነው። ተደጋግሞ እንደተነገረው ራስንም ማወቅ ጠላትንም ማወቅ ወሳኝ ነው። ትግል ሲጀመር ማንን ለመታገልና ምን ውጤት ለማግኘት እንደሆነ በግድሚያ ግልጽ መሆን ይገባዋል። ገና ከመንስኤው መደናገር ከሰፈነ ትግሉም አይሰምርም፣ ውጤቱም አያምር። ለዚህም ነው በተደጋጋሚ ወያኔ ወዳጅ ነው ጠላት ነው ጥያቄ ላይ ምንም ብዥታ ሊኖር አይገባም ሲባል የነበረው። ትግሉ ሲጀምርም ሆነ ሲፋፋም ወቅታዊ መፈክሮች በዘፈቀደ ልፈፋዎች ከተተኩ ጉድ ይፈላል። ግብን ያስታሉ፣ አቅጣጫን ያበላሻሉ። ለሁሉም ጊዜ ያለው እንደተባለው የወቅቶች ቀዳሚ ጥያቄና ተግባር በሚገባ ሊመረምሩ ይገባል። የቀድሞውን መሬት ለአራሹ መፈክር ዛሬም ብንደግመው ዛሬ ወቅታዊ ስለሆነና ምላሽን ፈላጊ የብዙሃን ጥያቄ በመሆኑ ነው። ወያኔ ስልጣን ሲይዝ የተነሳው የሁሉም ድርጅቶች ጉባኤ፣ የሰላምና እርቅ ጉባኤ፣ የሽግግር መንግስት ምስረታም ቢሆን ጊዜያቸው አልፏል። ያለንበት ተጨባጭ ሁኔታ የ1983ቱ አይደለም። ስለዚህም ለዛሬ ትግል የዛሬ ወቅታዊ መፈክሮችን ማንገብ ማስተጋባት አለብን ማለት ነው። ዛሬ ሁሉም ኃይሎች ይተባበሩ ብሎ መጮሁ የሰጎን ፖለቲካ ከመሆን የሚያልፍ አይደለም። ሁሉም ኃይሎች የሚለው አነጋገር ከመጀመሪያው ስህተት ነው። ድርጅቶች በመሰረታዊ የፖለቲካ አቋም የተለያዩ ናቸው። ከኢትዮጵያ ተገንጥዬ የራሴን ኦጋዴንያ መስርቼ ከሶማሊያ እቀላቀላለሁ የሚለውና በኢትዮጵያ አንድነት ስር መፍትሄን የሚሻው ሊተባበሩ የሚችሉበት መሰረት የለም። ስለዚህ በደፈናው ሁሉም ኃይሎች ማለት ትክክል አይደለም። መሰረታዊ አቋማቸው የሚመሳሰል ኃይሎች በእርግጥም ለህብረት ሊጠሩ ይችላሉ። ግን በዚህም ቢሆን ያለፈው የመቀናጀትና የህብረት ምስረታ ተመክሮ የሰጠን ብዙ ትምህርቶች ከመኖራቸው ሌላ ድርጅቶች እውን ድርጅት ናቸው ወይስ የሁለት ሶስት ሰው ስብስብ የሚለውም ጥያቄ ምላሽ መስጠቱ የግድ ይሆናል። ወያኔን ወዳጅ የሚሉና አብረውት በስልጣንም በፖለቲካ ሂደቱም ሊጓዙ የተነሱትና ወያኔን ጠላት የሚሉትም ሊተባበሩ አይችሉም። ይህ ደግሞ ህጋዊ ከመሆን አለመሆን ጋር ብቻ የተያያዘ አይደለም። ወያኔ የህዝብ ጠላት ነው፣ ግን በህጋዊ መስክ ሊሸርሽረው ብሎ በዚህ ዓላማ ጸንቶ የሚንቀሳቀስና ታማኝና ተለጣፊ አቋም የያዘው ወይም የወያኔ አገዛዝ ወዳጅ ነው ያለው አንድ አይደሉም። ተቃዋሚ ነን ያሉ ሁሉ በእርግጥ ተቃዋሚ ናቸው ማለት አይደለም የሚለውን ደግሞ በአይናችን ትናንትናም አይተናል፣ ዛሬም እያየን ነው። ድርጅቶች ከሆነ ድርጅት ፈርሰው ይቀላቀሉ ወይም አንዱን መሪ ብለው ይከተሉ ሰበካም በበረሃ መጮህ እንጂ ምንም ውጤት ሊኖረው እንደማይችልም መገንዘብ ተገቢ ነው። በአሁኑ ጊዜ ድርጅቶችን ተባበሩ ሳይሆን ትግላችሁን አጠናክሩ፣ በገቢር ታገሉ ብሎ መጥራት ነው የሚያስፈልገው። ዛሬ ለህዝብ የሚደረግ ጥሪ በወያኔ ምርጫ ዙሪያ ተሳትፎን የሚመለከት ሳይሆን በዚህ አስከፊ ቧል ተሳታፊ እንዳይኮን ነው። አንዳንዶች በወያኔ ምርጫ አትሳተፉ ማለት ማዕቀብን መጥራት ስህተት ነው ይላሉ። በተገላቢጦሽ ስህተቱ ግን ህገ ወያኔ ህገ መንግስት ብሎ ተቀብሎ ለወያኔ የሚያመቸው የምርጫ ህግና ቦርድ ሳይቀየሩ የወያኔ አፈናና መብት ረገጣ ሳይረግብ ወይም ሳይቆም የታሰሩት ሳይፈቱ ወያኔ በሚዲያው ላይ ቁጥጥር ሳይወገድ ምርጫው ከወዲሁ ውጤቱ በወያኔ ተወስኖ እያለ በምርጫው ለመሳተፍ መነሳት ነው። ወያኔ ከስልጣን በሰላም ወይም በምርጫ ውሳኔ እንደማይለቅ በ1997 ዓመተ ምህረት ከ200 ያላነሰን ዜጋ ጨፍጭፎ እዩት ብሎናል። ከዚያ እስከዚህ ባሰበት እንጂ ዛሩ አለቀቀውም። መለስ ዜናዊም እንደ 1997ቱ ጉድ አታደርጉንም አለ እንጂ የህዝብን ድምፅ ላከብር ተነስቻለሁ አላለም። ከዚያ እስከዚህ ወያኔ ሀገርን ለባዕዳን መሸጡን አስፋፋ እንጂ ኢትዮጵያዊነት ስሜት ላንዳፍታም ብልጭም አላለበት። ለዚህም ነው በሁለገብ ትግል ማለትም በህዝባዊ አመጽና በብረት ትግል ወያኔ መወገድ አለበት የሚባለው። ለዚህም ነው ዛሬ የታጋዮች ተልእኮ ይህን ትግል ማጠናከር መሆን ያለበት። ሌላው ሁሉ መደናገር ማደናገርና በጉንጭ አልፋ ራስን ማድከም ነው። ታሪክን እንዳንረሳ ሂሳብ ለማወራረድ የወያኔ አገዛዝ የህዝብ ትኩረት በላዩ ላይ እንዳይሆን በየጊዜው አዳዲስ መሰል ጉዳዮችን እየቀፈቀፈ የህዝብን እይታ ወደ ሌላ አቅጣጫ መቃኘት ልምዱ መሆኑ ይታወቃል። አደናጋሪ መፈክሮችንና እርምጃዎችን በማስተማትና በመውሰድ የፖለቲካውን መድረክ ያደፈርሰዋል። ግርግር ሲፈጠርም ወያኔ በእቅዱ መሰረት ዝርፊያውንም በዝበዛውንም ለማካሄድ አመቺ ሁኔታ ይፈጠርለትና ሀገራችንን ያስለቅሳል። ይህንን በመረዳት ያለፈውንም ታሪክ ከቶ ባንረሳም የደረሰብንን መከራና ስቃይ ይህንንም እንደ ቤት የጋቱትን አረመኔዎች ማንነትም ሳንዘነጋ ግን የዛሬ ትኩረታችን በዋናው ጠላት መሆን አለበት በሚል እይታችንና ትኩረታችን ወያኔን በመጣሉ ግዳጅ ላይ ሆኖ ቢገኝም የታሪክን ጎማ ወደ ኋላዮሽ እየጎተቱ የሚቆሰቁሱ አልጠፉም። ለኢትዮጵያ አርሶ አደርና ለባደር የታገሉት ህገወጥ ተብለው ግማሾቹ መቼም ሀገራቸው እንዳይገቡ ታግደው ባለበት የወያኔ አገዛዝ ባለፈው ሰሞን በርካታ የንጉሳዊ ቤተሰብ አባላት ወደ ሀገራቸው ሊመለሱ ነው ብሎ መለፈፉ ለምን ተንኮል መሆኑን ልንስተው አንችልም። በተለይም በጠረ ኢሃፓነት ዛር እንደያዘው የሚያጓራው ወያኔ ባላባታዊ ስርዓቱን የታገለውን ተራማጅ ትውልድ ለማጥፋት ያለውና የነበረው ፍላጎት ሁሌም ፈጦና ግጦ የሚታይ ነው። የወያኔ አገዛዝ ፍትህ አልባ ለመሆኑ ተጨማሪ ማስረጃ ከቶም ባያስፈልግም ይህ ሁኔታ ማለትም ለለውጥ የታገሉት እየታገዱና እየተሳደዱ የትግሉ ኢላማ የነበሩት ግን ለሀገራቸው ሲበቁ አጠያቂ ጉዳይ መኖሩ ይታያል። በበኩላችን ግን ማንም ዜጋ በፖለቲካ አቋሙ የተነሳ የዜግነት መብቱ ሀገር የመግባቱና በሰላም የመኖር መብቱ መነፈግ የለበትም ባይነንና ለሀገራቸው ለበቁት ላይ ቁርሾ የለንም። ነገርን ነገር ያነሳዋል እንዲሉ ግን ከታሪክ መማር የማይፈልጉና ታሪካቸውንም ማወቅ የተሳናቸው ክፍሎች በቁስላችን ላይ ጨው ሲነሰንሱ በዝምታ ልናልፈው አይቻለንም። በወያኔና ቀጥረኞቹ ሆነ በቀደምት ስርዓት አዳናቂዎች የሚሰራጨው ሐሰት ውሸት ብለን ካላጋለጥ ነው በድግግሞሽና በሐሰት መስካሪ መጥፋት ሐቅ ነኝ ብሎ መጪውን ትውልድ ያደናግራል። በዚህ መሰረት የካናቴራ ፎቶግራፍ ሆነው በጃማይካ የራስታ ንቅናቄ ሊመለኩ የገቡትን አጼ ኃይለ ሥላሴን በተመለከተም መደለቅ የጀመረውን ከበሮ ጆሮ ልንሰጠው ይሳነናል። በሀገራችን ገኖ ያለው ወጣት ዘፋኝ በወያኔ ሲያዝ ይፈታ ብለን የጮህንለት አጼውን በማሞገስ የሚዘፍነው ታሪክን ከቶም ባለማወቅ ነው ብለን ልናልፈው ብንችልም በዚሁ ሳቢያ ልጅን ተጠግቶ ይበላል አንጉቶ ነውና የዚያ ስርዓት አዳናቂዎች ሊሰብኩ የሚቃጡትን ግን መቃወም ግዴታችን ነው። ይህን ግዴታ የጣሉብን በአጼው የተሰቀሉትና የተገደሉት እነ በላይ ዘለቀ፣ ደጃዝማች ታከለ ወልደ ሐዋርያት፣ ጀነራል መንግስቱ ንዋይ፣ ገርማሜ ንዋይ፣ ኮሎኔል ወርቅነህ ገበየው፣ ጀነራል ጽጌ ዲቡ፣ ተማሪ ጥላውን ግዛው፣ ደመቀ ዘውዴ፣ ጌታቸው አማኑኤል፣ ማርታ መብራቱ፣ የሰራተኛው መሪ አበራ ገሙ፣ የባሌ የጌዲዮና ጎጃም አርሶ አደሮችና በጢሰኝነት ፈዳይተው የሞቱት የደቡብ አርሶ አደሮች ሁሉ ናቸው። ዘፋኙ ለህዝባችን ገዳይ ቢያቀራራ ራሱን አስገምቶ ያልፋል እንጂ የኢትዮጵያ ህዝብ አብዛኛው የገማ የገለማ ስርዓት ያለውን ይመሩ የነበሩትን ፈላጭ ቆራጭ በደም የቀላ ታሪክ አጥቦ ሊያጸዳው አይችልም። በዚሁም ተርታ የፋሽስቱ መንግስቱን ስርዓት በበጎ ሊያቀርቡ የሚትጨረጨሩትንና በዚህም በዚያም የሐሰት መጽሐፋቸውን ብዙውን ጊዜ በወያኔ ትብብር ማውጣት የጀመሩትንም በዝምታ የምናልፋቸው አይሆንም። ትኩረታችን በዛሬው ጠላት ላይ ይሁን ስንል የትናንት ህዝብ አስለቃሾች የህዝብ ወገን መስለው ሊቀርቡ ይችላሉ ማለት አይደለም። ይህን የሚመክሩትንም በየጊዜው ለገዳይ አታቅራሩ፣ አትዝፈኑ፣ ጠበቃቱኑ ብለን መምከር መውቀሳችን የሚቀጥል ይሆናል። ታሪኩን የረሳ የአባት እናት ገዳዩን አባዬ ይላል ተብሏልና ራሱን ከማዋረድና የሰማዕታትንም ደም ከመርገጥ እንቆጠብ። ሳምንታዊ የዜና ዘገባ ዝግጅታችን እነሆ። በቅድሚያ ርዕሶቹ፣
አዲሱ በኢትዮጵያ የአሜሪካ አምባሳደር ለወያኔ ማስጠንቀቂያ ሰጡ። የወያኔ ጥቂት ባለስልጣናት በጉዳዩ በመደናቀት በሚስጥር እየመከሩ ነው። የፌዴራል ፖሊሶች የወያኔው መሪ መለስ ዜናዊን ለሀገርና ለህዝብ ክብር የሌለው ሲሉ በአደባባይ ተሳለቁበት የሚሉ ናቸው። እንዲሁም ሌሎች ይገኛሉ። ለወያኔው ደጋፊ በመሆን የምትታወቀው አሜሪካ በቅርብ በሾመቻቸው አዲሱ በኢትዮጵያ አሜሪካ አምባሳደር በኩል ጠንካራ ማስጠንቀቂያ ማስተላለፏ ወያኔ ባለስልጣናት ላይ ሽብር ፈጥሯል። በቅርቡ አዲስ አበባ መጥተው መስራቸውን ይጀምራሉ የተባሉትና በባራክ ኦባማ ተመርጠው የተሾሙት አዲሱ አምባሳደር ዶናልድ ቦስ ሰሞኑን በሰጡት መግለጫ ላይ በኢትዮጵያ ስር የሰደደውን የሰብአዊ መብት አያያዝና ወያኔ የሚፈጽማቸውን በደሎችና ግፎች በጽኑ እንደሚታገሉና እንደሚቀርፉ መግለጻቸው ታውቋል። በግፈኝነቱ ተወዳዳሪ የሌለውን ይህን ዘረኛ የወያኔ ቡድን በአገሪቱ ዜጎች ላይ በሚፈጽመው የሰብአዊ መብትና ባድሎ በሚወስዳቸው የምጣኔ ሀብት እርምጃዎች እንደሚታገሉና ብሎም አቋሙን እንደሚያስቀዩ የተናገሩት ዶናልድ ቦስ ያለምንም ጥፋት ለስር የተዳረጉትን የፖለቲካ እስረኞችን ጉዳይ እንደሚያነሱ ገልጸዋል። ለሀያ ዓመታት ስልጣን ርስት ያደረገው የወያኔ ባለስልጣናት እነ መለስ ዜናዊ በሀገሪቱ ውስጥ ዜጎች በነጻነት እንዳይንቀሳቀሱ በማድረግ የአፈና አገዛዝ አስፍነው ያሉ ከመሆናቸውም በላይ ስር የሰደደ ዘረኛ ስርዓት ለመዘርጋት ሲንገታገቱ እንደነበር ጠንቅቀው ያወቁት አዲሱ አምባሳደር በወያኔ ላይ ጠንከር ያለ ሂስ አቅርበዋል። በተለይ በፖለቲካ እምነታቸው ምክንያት የታሰሩትን በወያኔ የተገደበውን የፖለቲካ አመለካከት እንዲነሳ መሰረታዊ የሰብአዊ መብት ጥሰቶች እንዲቆሙና ያልተመጣጠነና ፍትሐዊ ያልሆነ የምጣኔ ሀብት ክፍፍል እንዲስተካከል ጠንክረው እንደሚሰሩ ገልጸዋል። መላው የአገሪቱ ዜጎች በነጻነት ሀሳባቸው መናገር እንዳይችሉ ማዕቀብ የተጣለባቸው መሆኑ የተገነዘቡት አምባሳደሩ በፖለቲካ አመለካከታቸው ብቻ እየታፈሱ ዛሬ እስር ቤት ታጉረው የሚገኙትን የፖለቲካ እስረኞችን ለማስፈታት ከያዟቸው ቀዳሚ አጀንዳዎች መካከል እንደሚገኙበት ገልጸዋል። ወያኔ በሶማሊያ ውስጥ በሚያደርገው አስመሳይ ዘመቻ ከአሜሪካ ከፍተኛ ድጋፍ እየተደረገት መሆኑን የገለጹት አምባሳደሩ፣ ይሁን እንጂ አሁን እየተጓዘ ያለበት መንገድ ፍጹም ከአሜሪካ በተቃራኒ አቅጣጫ መሆኑ ሊቀጥል አይችልም ሲሉም አስተደምጠዋል። ይህን የአምባሳደሩን ገለጻ ያዳመጡት በአሜሪካ የወያኔ ደጋፊና የጥቅም ተጋሪዎች በመደናገጥ ለጊዜውም ቢሆን አንገት መጥፋታቸው ከወደ አሜሪካ የደረሰን ጥቆማ ጨምሮ ገልጠዋል። ለሀያ ዓመታት በአንድ ግለሰብ አምባገነን አገዛዝ ስር የወደቀችው ኢትዮጵያ ለሆዳቸው እንጂ ለሕሊናቸው በማይገዙ ሆዳደሮች እየታገዘ አሁንም ቀጣይ ዘመናትን እየፈነጨ ሊቀጥል እየተዘጋጀ መሆኑን የገለጹት እኚሁ አዲሱ አምባሳደር ይህ ሊቀጥል እንደማይችል የገለጹ ሲሆን፣ ይህ አቋማቸው ግን ምን ያህል ተግባራዊ እንደሚሆን ወደፊት ይታያል ሲሉ ታዛቢዎች ይተቻሉ። የወያኔ ቡድን እስከ ዛሬ ድረስ እያስመሰልና እየዋሸ የኖረ ቢሆንም ከባራክ ኦባማ ጀምሮ እስከ ዝቅተኛ አሜሪካ ባለስልጣናት ድረስ ይህ ስራው በመታወቁ በጥንቃቄ ሊያዝ እንደሚገባው ስለተገነዘበ አዲሱን አምባሳደር እንዲቆጣጠሩላቸው መመደባቸው ታውቋል። እኚሁ በኢትዮጵያ አሜሪካ አዲሱ አምባሳደር ከዚህ በፊት በተመሳሳይ በብልሹ አስተዳደር የሚታወቁትና በሰብአዊ መብት አያያዝ ወንጀለኞች የሆኑትን የላይቤሪያና የዛምቢያ ሀገሮች መንግስታትን ወጥረው በአምባሳደርነትን ያገለገሉ በመሆናቸው አሁንም የወያኔ ስርዓት አልበኛ ቡድን የስንግ ሊይዙ ይችላሉ ተብሎ ታምኖባቸዋል።
መጪው በግንቦት ወር የሚደረገው ምርጫ ፍትሃዊ እንዲሆን ከህዝቡ ጋር እንሰራለን በማለት ያስታወቁት ዶናልድ ቦስ የህዝብ ነጻነትና መሰረታዊ ሰብአዊ መብቶች እየተጣሱ ምርጫ ማካሄድ የማይታሰብ ነው በማለት መግለጻቸውን ተከትሎ የወያኔ ባለስልጣናት በተለይ ጥቂት የተባሉት ከመለስ ጋር በመሆን ይህን ችግር እንዴት ማለፍ እንደሚችሉ በሚስጥር እየተዋዩ እንደነበርም የቤተ መንግስት ምንጮች ጠቁመዋል። ከደህንነት አባይ ፀሐይና ጌታቸው አሰፋ፣ ከመከላከያ ሳሞራይሉስና ታደሰ ወረደ፣ ከፓርቲው በረከት ሰሞንና ስዩም መስፍን ከመለስ ጋር በቤተ መንግስት ውስጥ አሙስ ዕለት ምሽት ላይ በሚስጥር ሲመክሩ የቆዩ መሆኑን የጠቆሙት ምንጮች ቀጣይ ስለሚወስዷቸው እርምጃዎች ውሳኔ ላይ እንደደረሱ አስረድተዋል። ገና ወደ አገር ውስጥ ባልገባ አምባሳደር ፍርሃት ያደረባቸው እነ መለስ ዜናዊ ኮዲው በደህንነትና በተለያዩ ዲፕሎማቶች ተከታትለው የተሳሳተ ታፔላ ለጥፈው ስማቸውን ለማጥፋትም ከተያዙት እቅዶች አንዱ መሆኑን ምንጮች አሸሹ ገልጸዋል። በመለስ ዜናዊ ሙሉ ድጋፍ ከናጃቢዎቹ ወደ አዲስ አበባ የገባው የወቅቱ የአፍሪካ ሊቀመንበር የሊቢያው መሪ ሙሐመድ ጋዳፊ አዲስ አበባን ሲያስጨንቅ ከርመዋል። 72 ልዩ ኮማንዶ አጃቢዎቹን ከነሙሉ ዘመናዊ የጦር መሳሪያና መኪኖቻቸው ጋር የገባው ሙሐመድ ጋዳፊ ዘንድሮም እንደገና በሊቀመንበርነቱ ቀጥላሉ በማለት ሲደነፋ እንደነበረ ታውቋል። በሸራተን አዲስ ሆቴል ውስጥ 2 ቪላ ቤቶችን ለግሉ ተከራይቶ የሰነበተው ሊቢያን ለ40 ዓመታት የገዛው ጋዳፊ ለአፍሪካ ህብረት ስብሰባ ከሁሉም ቀድሞ ገብቶ የነበረ ቢሆንም በአጃቢዎቹ አማካኝነት አዲስ አበባና ፌዴራል ፖሊሶችን ሲያምስ በሰንበቱ ታውቋል። ከፊሎቹን አጃቢዎች በኢትዮጵያ ሆቴል ውስጥ አሳርፎ የነበረው ጋዳፊ ወደ ስብሰባ ሲሄድና ሲመለስ በራሱ አጃቢዎች ብቻ እንዲታጀብ አድርጎ እንደሰነበደ ለማወቅ ተችሏል። ጋዳፊ በደርግ ዘመን እንዳሁኑ በራሴ አጃቢዎች ይታጀባለሁ ቢልም በወቅቱ የነበረው መንግስቱ ኃይለማርያም ለአንተ አፍሪካዊ በቃ ብቁ የሰለጠነ አየር ወለድ ኃይል አለኝ በማለት አጃቢዎቹን በቁጥጥር ስር አድርጓቸው እንደነበር ያስታወሱት ለዲፕሎማት ቅርበት ያላቸው ወገኖች ዛሬ ወያኔንና መሪዎቹን በመናቁ የአገሪቱን ጭምር አስንቀው እንደ ልቡ ሲጨፍርበት በሰንበቱ ታውቋል። ብሪታንያው የሊቢያ መሪ መሐመድ ጋዳፊ ከአፍሪካ ህብረት መተዳደሪያ ደንብ ውጪ በሆነ ሁኔታ ለሁለተኛ ጊዜ ሊቀመንበርነት ቦታ ይሰጠኝ በማለት ከፍተኛ ሙግት ቢገጥም ሳይሳካለት ቀርቷል። ከጋዳፊም አልፎ አጃቢዎቹ እንዳለቃቸው ሁሉ እዙም በመናቅና በማናለብኝነት ባረፉት ኢትዮጵያ ሆቴል ዙሪያ በሚጠብቋቸው ፖሊሶች ላይ በላስቲክ ሽንታቸውን እየሞሉ እየደፉባቸው ከመሆኑ ባሻገር እየሰደቧቸው እንደነበር ያስታወሱት ምንጮች ፖሊሶቹን በመናደድ እኛንና ሀገሪቱን ያስደፈረና ያስናቀው መለስ ዜናዊ በማለት በአደባባይ ተናግረዋል። በተለይ በዚህ የአፍሪካ መሪዎች ስብሰባ ማጠናቀቂያ ላይ ተነስቶ የነበረውን የኮፐንሃገን ውጤት ሲሆን ይህን አስመልክቶ መለስ ዜናዊ ሪፖርት አቅርቧል። መለስም በበኩሉ የኮፐንሃገን ስብሰባ ውጤታማ እንደነበረ ገልጾ በዚያው የተሰጠንን እድል ተጠቅመን መቀበል አለብን፣ አለበለዚያ ካደጉ ሀገራት ጋር ያለንን ግንኙነት ማቋረጥ ነው ሲል የፈረንጆች ቡችላ መሆኑን አስረግጦ ቢናገርም ብዙዎቹ በስብሰባው የነበሩ የአፍሪካ መሪዎች በመበሳጨት ተቃውመውታል። በመሪዎቹ መካከል ውዝግቡና አታካሮ እየከረረ ሲሄድ በዝግ ስብሰባ መሆን አለበት በሚል መለስ ዜናዊ ያቀረበውን ሀሳብ የመገናኛ ብዙሀኖቹ እንዲወጡ ተደርጎ ለሰዓታት ያህል ከቆዩ በኋላ እንደገና መለስን ለቀጣዩ የአፍሪካን ወክሎ እንዲደራደር ማድረጋቸው ታውቋል። እንደ ምንጮቹ ገለጻ ከሆነ አንዳንድ አፍሪካ ሀገራት መሪዎች በመለስ ላይ የሰላ ትችት ያቀረቡ ቢሆንም አስቀድሞ በገንዘብና በጥቅማጥቅም በያዘው በዋና ጸሐፊ በኩል ከፍተኛ ድጋፍ ተደርጎለት መልሶ የመልእክተኝነቱን ቦታ እንዲይዝ መደረጉ ታውቋል። በኮፐንሃገኑ ስብሰባ ላይ በጀመረው መሞዳሞድ ራሱ ያቦካውን ራሱ ይጋግረው አይነት ለቀጣዩ አፍሪካን እንዲወክል ያደረጉት መሪዎች ብዙዎቹ የአፍሪካን ጥቅም አሳልፎ ሰጠ ሲሉም ሲተቹ እንደነበር በአካባቢው የነበረ ምንጫችን ገልጿል። በተለይ የዚሁ የኮፐንሃገኑ ጉዳይ ያልተዋጠላቸው የአፍሪካ መሪዎች በህብረቱ ስብሰባ ላይ የቃላት ጦርነት ከፍቶ እንደነበር አጋልጠው አንዳንዶቹም ድምፅ ሳይሰጡ ወደ ሀገራቸው መመለሳቸውን አስረድተዋል።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በሰሞኑ 2 መግለጫዎችን አውጥቷል። የመጀመሪያው በአሜሪካ አምባሳደር ተብለው ለተሾሙት ለዶናልድ ቡዝ የተጻፈ ግልጽ ደብዳቤ ሲሆን፣ ሁለተኛው ደግሞ በምዕራብ ሀገሮች ያሉ የኢትዮጵያ ስደተኞችን ሰቆቃ የሚመለከት ነው። ኮሚቴው ለአሜሪካው አምባሳደር በጻፈው ደብዳቤ የወያኔን አገዛዝ ሰብአዊ መብት እንዲያከብር እንገፋፋዋለን ያሉትን አመስግኖ መሰል ቃልና ተስፋ ከዚህ በፊትም ከነበሩ አምባሳደሮች ተደምጦ ሁሉም ግን የመለስ ዜናዊ ደጋፊ ከመሆን ሌላ ቀና ሚና አልነበራቸውም ሲል ተችቷል። አምባሳደር ዶናልድም አከታትለው በ1997ቱ ምርጫ ጊዜ ተይዘው ለነበሩት ሁሉ ተፈተዋል ማለታቸው መሰረተ ቢስና ከሀቅ የራቀ መሆኑን የገለጸው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ መግለጫ አምባሳደሩ ከቻሉና ከፈቀዱ ደዴሳን፣ ዝዋይን፣ ብር ሸለቆንና ሸዋሮቢትን ለመጎብኘት እንዲጠይቁ አሳስቧቸዋል። ከዚሁ በተያያዘም አምባሳደሩ በአዲስ አበባ ያሉ የምስጢር እስር ቤቶችን መጎብኘት ከፈለጉ አድራሻቸውን ኮሚቴው ሊያሳውቃቸው መቻሉንም ገልጾላቸዋል። በተጨማሪ ደግሞ በወያኔ ተይዘው ደብዛቸው ስለጠፋው ብዙ እስረኞች ጸጋይ ገብረመድህን፣ ሀጎስ በዛብህ፣ ይስሐቅ ደብረጽዮን፣ አበበ አይነኩሉ፣ ወንዱ ሲራክ ደስታ፣ አበራሽ በርታ፣ ብርሃኑ እጅጉ፣ ለማ መኮንን፣ ተስፋዬ ከበደ ወዘተ የት ደረሱ ብሎ ለመጠየቅ የመጀመሪያው የአሜሪካ አምባሳደር እንደሚሆኑ ተስፋልን የሚል መልእክት አስፍሮላቸዋል። ሁለተኛው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ መግለጫ ደግሞ የወያኔ አገዛዝ ዴሞክራሲያዊ ነው ወይም አፈና አያካሂድም በሚል ስደተኞችን የጥገኝነት መብት የሚከለክሉትንና አሜሪካና የአውሮፓ ሀገሮችን የሚወቀስ ነው። ለሽቃይ ሽብር ወንጀለኞች፣ ነፍሰ ገዳዮችና ገራፊዎች እንዲሁም የወያኔ አገዛዝ አባልና ባለስልጣን ሆነው ፍጅት የፈጸሙ ግለሰቦችን ማለትም በአርባ ጉጉ፣ በደኖ፣ ምስራቅ ወለጋ፣ አሰቦትና ሌሎችም ጥገኝነት የሰጡት አሜሪካና የአውሮፓ ሀገሮች ዛሬ ስደት ጠያቂ ንጹህ ኢትዮጵያውያንን ስደት መከልከል አይችሉም፣ አይገባቸውም ያለው የኮሚቴው መግለጫ የወያኔ አገዛዝ አፋኝና ሰብአዊ መብት ረጋጭ መሆኑን መሸፈን ከቶም አይቻልም ብሏል። ስደተኞች ወደ ሀገር በግድ ሲመለሱም ደብዛቸው እንደሚጠፋ ወይም እንደሚገደሉና ለስየል እንደሚዳረጉም ኮሚቴው እነ አዛናው ደምሌ፣ ሻለቃ አጣናው ዋሴንና ሌሎች ስሞችን ለዋቢ ጠቅሶ አቅርቧል። የአሜሪካ መንግስትም ከዚህ ቀደም በትጥቅ ትግል የተሳተፈን ወይም ትጥቅ ትግል ባካሄደ ድርጅት አባል የነበረውን ሁሉ ሽብርተኛ በሚል ጥገኝነት ወይም እውቅና መከልከል መነሳቱንም ኮሚቴው በጥብቅ አውግዟል። ዛሬ የራሱ የአሜሪካ ወዳጅ የሆኑት ወያኔዎች በዚሁ መሰረት ሽብርተኛ ተብለው ቪዛም መከልከል አለባቸው ማለት ነው ያለው የኮሚቴው፣ በዚህ በተዛባ በአሜሪካ ስለት የተነሳ የደቡብ አፍሪካው ኤኤንሲ ሽብርተኛ ተብሎ በቅርቡ ኔልሰን ማንዴላ ቪዛ መከልከሉና አሜሪካ ቅሌት መሸከሙን ይታወሳል ብሏል። ከዚህም በላይ ትጥቅ ትግል ለሚያካሂዱት ለወያኔና ሻዕቢያ አሜሪካ ራሷ ትረዳ እንደነበርም ኮሚቴው አስታውሶ ሁሉም መንግስታት ለኢትዮጵያ ስደተኞች የጥገኝነት ጥያቄ ተገቢውን አዎንታዊ ምላሽ እንዲሰጡ ጠይቋል።
እኛም ለዛሬ ያለን የዜና ዘገባ ትንታኔያችን በዚሁ ተጠናቀቀ።
ፍተሻው በዛሳ የወያኔ አገዛዝ ከህዝብ እየተነጠለ ሲሄድ በኦጋዴን በሚያደርገው ፍጅትም አጸፋውን አገኘ ይሆን ስጋቱ ሲጨምር በደነበረ ቁጥር ህዝብን በተለይም በአዲስ አበባ ማስጨነቁ አልቀረም። አርብ ጥር 21 ቀን 2002 ዓመተ ምህረት በአዲስ አበባ በሁሉም መውጫና መግቢያ አውራ መንገዶች ላይ ከምሽቱ 12 ሰዓት ጀምሮ የሰውና የተሽከርካሪ ፍተሻ ተካሂዷል። ይህ ፍተሻ የተካሄደበት ሰዓት ሰራተኞች፣ ተማሪዎች፣ በአጠቃላይ ለፍቶ አዳሪዎች ወደ የመኖሪያ ቤታቸው በሚመለሱበት ሰዓት በመካሄዱ ከከተማዋ ዳርቻ ላይ የሚኖሩ መንገድ በመጨናነቁ እስከ ምሽቱ 5 ሰዓት ድረስ በእግራቸው እንደተጓዙ መረዳት ተችሏል። ከደህንነት ምንጮች መረዳት እንደተቻለው በዚህ በአፍሪካ መሪዎች ጉባኤ በሚካሄድበት ወቅት ማንነቱ በውል ያልታወቀ ኃይል ጥቃት ሊሰነዝር እንደሚችል መረጃ መድረሱን ነው። ይሁንና በዚህ የወያኔ የ19 ዓመታት የግፍ አገዛዝ ምርጫ የተባለው ቧልት በቀረበ ቁጥር ወያኔ በሆቴሎች፣ በመንገድ ላይ፣ በታክሲና በአውቶቡስ ውስጥ ለዚህ እኩይ ተግባር ባሰለጠናቸው ጀሌዎቹ ፈንጂዎችን በማስቀመጥ የማይናቅ ቁጥር ያላቸው ንጹሃን ዜጎችንና የውጭ አገር ዜጎችን ሕይወት መቅጠፉ የማይዘነጋ ለመሆኑ ብቻ ሳይሆን እስካሁን ድረስ ዘግናኝነቱ ይታወሳል። ወያኔ እንዲህ አይነት ህዝብን የሚያሸብር ፍተሻ ባካሄደ ቁጥር ከጥቂት ቀናት በኋላ በራሱ የደህንነት ሰራተኞች ፈንጂዎችን ማጥመዱ የማይቀር እንደሆነ በርካቶች ይስማማሉ። ወያኔ ዜጎችን አሸብረውና አሸማቀው ከሚገዙ መንግስታት ተርታ መሰለፉን ዓለም ያወቀው ግዝ ያነሳ ሀቅ መሆኑን የወቅታዊ ሁኔታ የፖለቲካ ተንታኞች ያስረዳሉ። ምርጫ የተባለውም ወያኔ ወይ በዚህ ወይ በዚያ የድርጅት ስም ከሚጠሩ ድርጅቶች ጋር እንደሚወዳደር ቢለፍፍም አብዛኛው ተወዳዳሪ የፖለቲካ ድርጅት የራሱ የወያኔ ጥላ እንጂ በምንም መልኩ ሌላ እንዳልሆነ እነኙ ተንታኞች ያስረዳሉ። ሽብርተኛ ወያኔ እንጂ የኢትዮጵያ ሕዝብ አለመሆኑን አበክሮ ማስረዳት ተገቢ መሆኑን ብዙዎች ይስማሙበታል። የወያኔ አገዛዝ በየቦታው ብቅ እያለ የመጣውን የህዝብ ተቃውሞ አንዴ በመደበቅ ሌላም ጊዜ ከባዕዳን ጋር አያይዞ በመክሰስ ለመቋቋም ሲዳክር ቆይቷል። ፍተሻው ሲበዛ ግርግሩ ለወያኔ ዘራፊዎች መጥቀሙ አልቀረም። ለባዕዳን ደግሞ ወያኔ የሚያስተላልፈው መልእክት ሽብርተኞች ሊያጠቁኝ ነው እርዱኝ የሚል መሆኑ ግልጽ ነው። አሜሪካ ጸረ ሽብርተኛ በመትለው ዘመቻ ወያኔ ተሳታፊ ነኝ ብሎ ብዙ ድጋፍን ማግኘቱም የሚታወስ ነው። ከዚህ ባሻገር ግን ወያኔ እየመጣበት ካለው አደጋ ፍተሻና አሰሳ የሚያድነው አለመሆኑ ግልጽ ነው። ነቅቶ የቆየው ህዝብ ሀገሩን ለማዳን መናሳቱ አይቀር ነው። በግልም በቡድንም ተገቢውን የጥቃት እርምጃ ላይ የሚወስዱ ቁጥራቸው መጨመሩ አይቀርም። በህዝብ ላብ በተገኘ ገንዘብ የተሸመተው መሳሪያ ወደ ህዝብ እጅ ቀስ በቀስ ይገባል። ከዚያም አፈሙዙ በወያኔ ላይ ይዞራል። ፍተሻን መቋቋም ከባድ አይደለም። በዚህ ረገድ ብዙ ተመክሮ አለን። መዝረክረክ ጠቀሜታው ለወያኔ ነውና የትግል መሳሪያዎችን በተገቢው መንገድ መደበቅ አስፈላጊ ነው። ወያኔ የስልክ መስመሮችን በብዛት ጠልፏልና ይህንን መርሳት አይገባም። የወያኔ ሰላዮችን በስተዋልና ጠንቀቅን መመሪያ ማድረጉ አስፈላጊ ነው። ይህ ሁሉ ከሆነ ትግላችንን በሙያተኛ መንገድ ልናካሄድ ከቻል የወያኔ ፍተሻና አሰሳ ከንቱ ሆኖ ይቀራል። የህዝብ ትግል በአፈና አይገታምናም ነው። ዘረኛ አገዛዝን መታገል የሁሉም ግዴታ ነው። በኢትዮጵያ ላይ የሰፈረው የደደቢት ዛር ማለትም የዘረኛው ወያኔ አገዛዝ ባለፉት 18 ዓመታት ጸረ ኢትዮጵያዊነቱን በማያጠራጥር መንገድ ደም እያፈሰሰ ፍጅት እያካሄደና ሀገርን እያዋረደ አሳይቶናል። አምነውትና በዘረኛ ምላሱ ተወናብደው በተሳሳተ ጎዳና በመሄድ ከጎኑ ተሰልፈው የነበሩትንም ቢሆን ወያኔ ለወዳጁ እሳት ይዟል በእጁ ሆኖባቸው ለእስር ስደትና ሞትም ዳርጓቸዋል። የወያኔ ጦር የሽግግሩ ጦር ይሁን ብለው እጅ አውጥተው የደገፉትና በፈረደበት አማራ ላይ የዘመቱት ዛሬ ባህር ማዶ መሻገርና መሰደድ ተገደው እንዳሉ የምናውቀው ሀቅ ነው። የወያኔ ቡድን ከመስረታው ጀምሮ በጠባብ ብሔረተኝነት የተቃኘ ነበር። ዛሬ አንዳንድ መሪዎቹ የነበሩ ያልሆነውን ሆነ ብለው የተከለሰ ታሪክ ሊጠርቁና ሊጽፉ ቢነሱም በ1967 ዓመተ ምህረት ሁሉም የኢትዮጵያ ብሔረሰብ መገነጣጠል አለበት ብሎ ማኒፌስቶ ወይም መርሃ ግብር ያወጣው የነ ስብሐት ነጋ ወያኔ ዛሬም ያለው በመሰረቱ ያው ነው። ወያኔ ከያፓ ጋር ልዩነቱ የጀመረው በዚህ በወያኔ ጠባብ ብሔረተኛና የግንጠል አቋም የተነሳ ነው። ከዚያም ምንም እንኳ ያፓ 9 ጊዜ ለመግባባት በመጣር ውይይቶች ቢያካሂድም ወያኔ በጠባብነቱ ደርቆ በመገኘት ራሱን የትግራይ ሕዝብ ብቸኛ ወኪልም ብሎ በመሰየም ያፓ ከትግራይ መሬት ካልወጣ ብሎ በመገተር በላይ ከሌሎች በማበር በያፓ ላይ የመጀመሪያውን ጦርነቱን ከፈተ። ኢድህንም አጥቅቶ በትግራይ ብቸኛ ድርጅት በመሆን የትግራይን ህዝብ ሰለባው አደረገ። የወያኔ አጥፊ ታሪክ በደደቢት ጀምሮ ናቅፋን ቀባሜሮኑ አድርጎ ዛሬ ከቤተ መንግስት ሀገር ሊያጠፋ ተሰይሟል። ከጊዜ ወደ ጊዜ ወያኔ ቅጥፈቱን ሙጭጭ ብሎ ይዞ ቢገኝም በየጊዜው ደግሞ አቋሙን የለወጠ በማስመሰል ብዙ ሰው አደናግሯል። ጠባብነቱን ሳይቀር ኢህአዴግ የሚል ጭምብል አጥልቆ ብዙዎችን ለማደናገር መቻሉም ይታወቃል። የከረርኩ ግራ ክንፍና የአልባንያ ኮሚኒስት ተከታይ ነኝ ብሎ ኢህአፓን በከበርቴነት ሊከስ የነበረው ወያኔ ዶሮ ሳይጮህ ክዶ የአሜሪካና የካፒታሊዝም አፈቀላጤ መሆኑም ይታወስ ነው። አንዳንዶች ይህ መገለባበጥ ባለዘዴ መሆን ብልሃተኛ መሆን እየመሰላቸው ወያኔና ቁንጫውን ሊያደንቁ ይፈልጋሉ። ይህ ግን መርሃልባ አጭበርባሪ መሆን እንጂ ሌላ አይደለም። ወያኔ ኃይል ሲሰማው እብሪቱ ያይልበትና ባይወድቅም ሐቅ ያናግረዋል፣ በሆዱ ያባውን ያስወጣዋል። ውጥረት ሲበዛበት ደግሞ ከማንም በላይ ኢትዮጵያዊ ነኝ ብሎ ሊደልል ይባዝናል። ሕዝብን ራሱ ለጫረው ጦርነት ሊዳርግ ሲነሳም ሲዘልፋቸው የነበሩትን አጼዎች ሳይቀር አሞግሶና ወደብ ላስመልስ ነው የሚል ቅጥፈትን አሰራጭቶ እንደነበርም የሚታወስ ነው። ወጣም ወረደም ግን ሊደበቅ የማይችለው እውነታ የወያኔ አገዛዝ በብሔረሰብ ትምክህት ላይ የተመሰረተ ዘረኛ መሆኑን ነው። የወያኔ አገዛዝ በዘር በጎጥ በብሔረሰብ ልዩነት የሚያምን የተለከፈ ቡድን በመሆኑ ሌሎች ብሔረሰቦችን በተለይም ለስልጣኔ ያሰጋሉ ያላቸውን አማራና ኦሮሞ ብሔረሰቦችን በጥላቻ እያየ ሲያጠቃ ቆይቷል። በኦጋዴንና በጋምቤላም የተፈጸመውና እየተፈጸመ ያለው ፍጅት ሌላ ምስክር ነው። የጦር ኃይሉ ዋና ዋና አዛዦች በአብላጫው የትግራይ ተወላጆችና ወያኔዎች ናቸው። በመንግሥት መስሪያ ቤቶችም ተመሳሳይ ሁኔታ አለ። ከትንሽ እስከ ትልቁ በየቦታው ወያኔ የራሴ ተወላጅ የሚላቸውን ሰግስጓል። ዘረኝነቱ ለከት በሌለው መንገድ እየታየ ነው። የትግራይ ሕዝብና ወያኔ አንድ ናቸው ባይባልም የወያኔ የሥልጣኑ መሠረት ከየት እንደሚመጣ ሊደበቅ የሚችል አይደለም። ለተለጣፊና ቀጥረኞቹ ማጀት ቢያዘጋጅም ሳሎኑና ዋናው መኖሪያ ቤት ግን ለወያኔ ብቻ የተዘጋጀ ነው። ወደ አዳራሽ ለማቅናት ውልደት አስፈላጊ ነው። ከክልል አንድ የወያኔ አገዛዝ ትግራይን ከኢትዮጵያ ገነጥላለሁ ብሎ ከተነሳ ወዲያ እድል አጋጥሞት መላ ኢትዮጵያን ለመግዛት ቢችልም የሚገዛው እንደ ባዳ ነው፣ እንደ ወራሪ ጣሊያን። ክልሉን ለማልማት ሌላውን ያራቁታል። ኢትዮጵያን ስለሚጠላ፣ ሕዝቧን ስለሚጠላ ቀን ተሌት ሥራው ሁሉ የኢትዮጵያን ብሔራዊ ጥቅም የሚጻረር እና የሚጎዳ ነው። የአገራችንንም ክብር ለግራ ቀኙ አሳልፎ በቀላሉ የሚሰጠውም በዚሁ ለኢትዮጵያ ባለው የመረረ ጥላቻ የተነሳ ነው። የወያኔ አገዛዝ ዘረኛ አገዛዝ ነው። ኢትዮጵያዊ ሆኖ ለስልጣኑ ሲል ሕዝብን የሚበድል አይደለም። ኢትዮጵያን የሚጠላ ኢትዮጵያዊነት ፍንጥቅም ያላለበት ጸረ ሕዝብ ቡድን ነው። ለዚህም ነው የኢትዮጵያን ደህንነት የሚፈልጉና ህልውናዋን ማስከበር የሚሹ ዜጎች ሁሉ የወያኔን አገዛዝ ለማረቅ ሳይሆን ለማውደምና ለማስወገድ ቆርጠው መታገል ያለባቸው።
የትዝብት አድማስ የኢህአፓ ኢኮኖሚ ፖሊሲ። ሀገራችን ኢትዮጵያ በደህንነቷ ከዓለም አገሮች መካከል የመጨረሻውን እርከን የያዘች መሆኗን ዘውትር ተደጋግሞ የሚገለጽ ስለሆነ ያንኑ መደጋገም አስፈላጊ ሆኖ አናገኘውም። ለዚህም ነው ቅድሚያ ሊሰጠው የሚገባው ብሔራዊ ኢኮኖሚያችን እንደምን ብለን መገንባት ይኖርብናል የምንለው። ለድህነታችን ምክንያቶች የሆኑትን መሰረታዊ ችግሮቻችን በሂደት ለመቅረፍ ብሔራዊ ብልጽግናን ኢላማ ያደረገ የሕዝቡን ጥቅም ያካተተና ቅድሚያ የሰጠ በገበያ ኢኮኖሚ መርህ ላይ የተመሰረተ ብሔራዊ ኢኮኖሚ መገንባት የሕዝቡን የኑሮ ደረጃ ለማሻሻል አይነተኛ ሚና ይኖረዋል። 85% የሀገራችን ሕዝብ ኑሮ የተመሰረተው በግብርና ላይ በመሆኑ በዋናነት የመሬቱን ይዞታ መለወጥ፣ መሬት ለአራሹ በባለቤትነት እንዲረጋገጥለት ማድረግ ወሳኝ ነው። የሀገራችን አርሶ አደሮች በሚያርሱት መሬት ላይ የባለቤትነት ይዞታ በሕግ የተረጋገጠላቸው ብቻ ሳይሆን የመሸጥ፣ የመለወጥ፣ የማውረስ፣ በዋስትና በወለድ አግዶ የማስያዝ መብታቸው የማይደፈርና የማይገሰስ ሊሆን ይገባል። መሬት አልባ የሆኑ አርሶ አደሮች በህብረተሰቡ ስምምነትና ድጋፍ የሚታረስ መሬት በንብረትነት ማግኘት የዜግነት መብታቸው ይሆናል። ዘመናዊ እርሻዎችን ለማቋቋም ለሚሹና ለሚችሉ በግብርና ለሚተዳደሩ ዜጎች መንግስት የረጅም ጊዜ ውል ይሰጣል። የሚሰጠው መሬት መጠኑም ሆነ የይዞታው ውል ሁናቴ በሕግ ይወሰናል። መንግስት የአርሶ አደሩን የኑሮ ደረጃ ከፍ እንዲልና ምርቱም እንዲዳብር ለአርሶ አደሮች አስፈላጊውን እርዳታና አገልግሎት ለምሳሌ ምርጥ ዘሮች፣ የሰብል ተባይ መከላከያ፣ የግብርና መገላገያ መሳሪያ ሆችና የመሳሰሉትን ከቀለጥ ነጻ የሚቀርቡበት ሁኔታዎች ሊያመቻች ግዴታ አለበት። አብዛኛው ሀገራችን ነዋሪ ህይወቱ የተመሰረተው በርሻ ተግባር እንደመሆኑ ለገጠሩ ዜጋ ከኑሮ ጋር የተያያዙ አገልግሎት የሚሰጡ መጋቢ መንገዶች፣ ትምህርት ቤቶች፣ ክሊኒኮች፣ የእደ ጥበብ ማሰልጠኛ ማዕከሎች፣ የመስኖ ግድቦች፣ ቦዮች፣ የጉድጓድ ውሃ በአቅራቢያው የሚያገኝበት ዘዴ ሁሉ ማመቻቸት የመንግስት ስራና ድርሻ ሊሆን ይገባዋል። ዘመናዊ የእርሻ ዘዴን ለማስተዋወቅ የእንስሳትን እርባታ፣ የአትክልትና አዝርት ዛፎችና ደኖች፣ የቤት እንስሳትን እርባታ ሆነ የዱር አራዊትን ጥበቃና ይህንኑ ለማረጋገጥ ያልተቋረጠ ጥረት ማድረግ ከጠቅላላው የኢኮኖሚ ፖሊሲ ተለይቶ የሚታይ አይደለም። ወንዞችና ጅረቶች ለእርሻና ለኢንዱስትሪ ጣምራ አገልግሎት የሚሰጡበትን እቅድ ማውጣት የቅድሚያ ግዴታው የሀገሪቱ መንግስት መሆኑ ቢታወቅም፣ በዚህ ከፍተኛ የኢኮኖሚ ግንባታ ሂደት የሀገር ውስጥ ባለሀብቶች ከፍተኛ ሚና የሚጫወቱበት ሁኔታ ሊመቻችላቸው ይገባል። የሀገራችን አዋፍ ብሔራዊ ሀብታችን ስለሆኑ ተንከባካቢ በማጣት ለዘመናት በመሰደድ ዘራቸው በመጥፋት ላይ መሆኑ ታውቆ አስፈላጊ መከላከል ሊደረግላቸው ይገባል። በልዩ ልዩ አቅጣጫ ከሀገር የሚሰደዱት ታላላቅ ወንዞቻችን በዘመናት እየጠራረጉ የሚወስዱት ለመሬት ሀገራችን ወደ ምድረ በዳ እየለወጣት መሄዱን ያልተገነዘቡና መፍትሄ ለማግኘት የሚቻልበትን መንገድ የማይሻ መንግስትና ማንኛውም ዜጋ ስለ ሀገሩ ኢኮኖሚ እድገት ይቆረቆራል ብሎ ለማሰብ ይቸገራል። ታላላቅ ወንዞቻችን የኤሌክትሪክ መብራት ማመንጫ ኃይል መሆናቸው ቀርቶ ለማፈራችንን እየዘረፉ ለባዕዳን መጠቀሚያ እንዲያደርጉ መፍቀድ የዛሬውን ነዋሪ ብቻ ሳይሆን የመጪውንም ትውልድ ሀብት ማዘረፍ ይሆናል። በእርሻ ላይ የተመሰረተ ኢንዱስትሪ ማስፋፋት ተመጣጣኝ የሆነ የእድገት እርምጃ ማምጣት የኢትዮጵያ ሕዝብ ፍላጎቱና ምኞቱ መሆኑ የታወቀ ነው። ያልተነካው የሀገራችን ድልብ የተፈጥሮ ሀብት፣ የከርሰ ምድር ማዕድናትና ሌሎችም ቁልፍ ብሔራዊ ሀብት በሙሉ ለሕዝብ ጥቅም የሚሆኑበት ሁሉ ማድረግ ከድህነት እንድንላቀቅ ዋስትና ይሆናሉ። ነጻ የሀገር ውስጥና የውጭ ንግድ እንቅስቃሴ፣ የባንክ የፋይናንስና የመድን መስፋፋት፣ በሀገራችን የኢኮኖሚ ፖሊሲ ሕግና ስርዓት እንዲከናወን ማድረግ፣ ማንም ድርጅት ወይ የመንግስት ባለስልጣን ያለ አግባብ እንዳይጠቀምበት ማገድ ወሳኝ ነው። በነጻ ገበያ ላይ የተመሰረተ ኢኮኖሚ ፖሊሲ የህዝቡን ሙሉ ተሳትፎ የሚያስተናግድ እስከሆነ ድረስ ከድህነታችን ለመላቀቅ በሚደረገው ጥረት ተገቢው ሚና እንደሚጫወት እንረዳለን። ሰርቶ አደሩን ህዝብ ግን ለጭፍን ብዝበዛ አሳልፎ የሚሰጥ ጨካኝ ሰው በላ ስርዓት እንዳይሰፍን ኢህአፓ አጥብቆ ይከላከላል። የሰለጠነውን የሰው ኃይል ጉልበት ከገበሬውና ከሰራተኛው ጋር እንዲሁም ከሀገሪቱ የተፈጥሮ ሀብት ጋር አስተባብሮ የእድገት ጎዳና ለመቀየስ በህግ የተመሰረተ ነጻ የኢኮኖሚ ፖሊሲ መዘርጋት የግድ ነው። ይህ ፖሊሲ ሀገራችንን የዓለም ተመጽዋች እንዳትሆን ከማድረጉም በላይ በራሳችን እንድንተማመን ያደርገናል። በተሻለ መጠን ተመሳሳይ የእድገት እርምጃ የሚያስገኝልን የብሔራዊ ኢኮኖሚ ፖሊሲ መዘርጋት ከድህነታችን ለመላቀቅ የሚረዳን መሆኑ ብቻ ሳይሆን ለአንድነታችን ጥንካሬም በእጅጉ ይጠቅማል። በዓለም ውስጥ እጅግ ድሃ ተብሎ ከተፈረጁት 12 ሀገሮች መካከል ኢትዮጵያ ሀገራችን አንዷ መሆኗን መረዳታችን ዘውትር የሚያሳዝነንና የሚያስቆጨን ጉዳይ ነው። ከ25 ዓመት በፊት ከተከሰተው ከዚህ አሰቃቂ ራብ በኋላ ዛሬ እንደገና ከ13 ሚሊዮን በላይ የሚሆን ህዝብ ለሌላ ረሃብ በመዳረጉ የዓለም አቀፍን አስቸኳይ እርዳታ ለማግኘት እጃችን ዘርግተናል። የህዝቡ ቁጥር በፍጥነት እያደገ መሄድና የምግብ አቅርቦቱ እጅግ ተመጣጣኝ ባለመሆኑ ለራብተኝነታችን የበኩሉን አስተዋጽኦ አድርጓል። ከ175 የሆነው የገጠር ነዋሪ ህዝብ ንጹህ የመጠጥ ውሃ አያገኝም። 6% የሚሆኑት የገጠሪቱ ኢትዮጵያ ሴቶች የመጠጥ ውሃ ቀርቶ በስራ ተሸክሞ ለመምጣት በቀን ከ6-9 ኪሎ ሜትር መንገድ በእግር ለመሄድ ይገደዳሉ። የጤና ጉዳይ ከተነሳም ደግሞ ያለው ሁናቴ አሰቃቂ ነው። አምራቹ ኃይል በወባና በዘመናዊ በሽታ መያዙ እድገት ላይም አሉታዊ ተጽዕኖ አለው። የበርካታ ታላላቅ ወንዞችና ጅረቶች ባለቤት የሆነች ሀገራችን እስከዛሬ ድረስ ለእርሻ መሬቷ የምትጠቀምበት የመስኖ ውሃ ከመቶ 1.6 ብቻ ነው። ድህነት ብሔራዊ መለያዋ የሆነች ሀገር በየዓመቱ ከ12 ቢሊዮን ዶላር በላይ የውጭ እርዳታ ማግኘቷ ቢመዘገብም ገንዘቡ ወደ ወያኔ ኪስ ስለሚገባ ድህነቷ ሊቀረፍላት አልቻለም። ከዛሬ 10 ዓመት በፊት በቤኒን ዋና ከተማ ኮቱኑ የተደረገው ስምምነት የአውሮፓ ኮሚሽን ለኢትዮጵያ የሚያደርገው እርዳታ ከሰብአዊ መብት ጋር መከበር መያያዝ አለበት የሚል ውሳኔ ማስተላለፉ ቢታወቅም ዛሬ በሀገሪቱ ዜጎች በግፍ እየተሰሩ እየተገደሉና በብዛትም በመሰደድ ላይ ናቸው። በኢትዮጵያ ስም የሚጎርፈው የውጭ እርዳታ የወያኔ ባለስልጣናትና ወገኖቻቸውን ማበልጸጊያ ሆኖ ቀርቷል። አግላይ የሆነ የፖለቲካ ስርዓትና አድሏይ የሆነ የኢኮኖሚ ፖሊሲ የሀገሪቱን የጋራ ሀብት እየነጠቀ ለስርዓቱ አቀንቃኞች መንደላቀቂያና መክበሪያ ሆኗል። ጸረ ኢትዮጵያ አቋማቸውና የህዝብ ጠላቶች የቱን ያህል ስር የሰደደ መሆኑን ለመግለጽ ይሆናል። ወያኔዎቹ የሀገሪቱን የድንበር ግዛቶችና ለምርሻ መሬት ለባዳን በመቸብቸብ ላይ የሚገኙት የኢትዮጵያ ጠቅላላ የመሬት ስፋት 1,127,200 ስኩዌር ኪሎ ሜትር ሲሆን ዛሬ 64,000 ስኩዌር ኪሎ ሜትር ከመቶ 6 የሚሆነው መሬት ለሱዳን ተሰጥቷል። ይህ ለሱዳን የተሰጠው መሬት ከ200 ዓመታት በላይ የኢትዮጵያ ለመሆኑ ባለም አቀፍ ደረጃ የተረጋገጠ ነው። ይህ በጠረፍ አካባቢ የተወሰደው የኢትዮጵያ መሬት ርዝመቱ 1,600 ስኩዌር ኪሎ ሜትር፣ ስፋቱ ደግሞ 40 ስኩዌር ኪሎ ሜትር ነው። የጅቡቲን መሬት ስፋት 3 ጊዜ ይበልጣል። ይህ ወያኔ ለሱዳን የሸለመው መሬት በስፋቱ ብቻ ሳይሆን በለምነቱ ብቻም ሳይሆን በውስጡ በሚኖሩ አራዊትና እንስሳት አዝርትና ጽዋት ተወዳዳሪ የማይገኝለት ነው። በእኛ እምነት ማንኛውም የፖለቲካ ስርዓት የሚሆን የኢኮኖሚ ፖሊሲ ያንድን ሀገር የልማት እርምጃ ሊያፋጥን የሚችለው በሀገሪቱ በቅድሚያ ዲሞክራሲያዊ ሁኔታ እውን ሲሆንና ቀጥሎም የኢኮኖሚ መሰረትና ይዘት የብዙሃኑ ማለትም የህዝብንና የሀገርን ብሔራዊ ጥቅም ያስቀደመ ሆኖ ሲገኝ ነው። ዛሬ ሀገራችን ኢትዮጵያ በባዳን ርካሽ የቀጥ ማራገፊያ ሆና መለስተኛ አቅም ያላቸው ነጋዴዎች ተጠቅተዋል። ብሔራዊ ኢኮኖሚን የሚገነቡ ነጋዴዎች እንቅስቃሴና ድል ተዳክሟል። አርሶ አደሩ የመሬቱና የላቡ ተጠቃሚ እንዲሆን በስግብግቡ ወያኔ ታግዷል።
ሌላውን ይያፈኑ የራስን ማንጣጣቱ እስከመጪ የወያኔ ሀፍረተ ቢስ ልፈፋዎች ህዝብን ያንገሸገሹና ያስመረሩ መሆናቸው የታወቀ ቢሆንም በታሪክ እንዳይረሱ በየጊዜው ጣቅሶና ጫና ሰጥቶ መተቸቱ አስፈልጊ እንደሆነ አለ። ወያኔ ነጻ ጋዜጦችንና ሬዲዮኖችን አፍኖ በዓለም አቀፍ ደረጃ ከመወገዙ በፊትና ከተኮነነም በኋላም ቢሆን በህዝብ ገንዘብ የራሱን የመገናኛ ብዙሃን ተቋሞች ያጠናክሮ ቀጥሏል። በጋዜጣው መስክ የራሱ ጋዜጦች በይፋም በነጻ ጋዜጣ ሽፋንም በመሰራጨት ላይ ናቸው። በራዲዮው መስክ ለራሱ ፋና ሬዲዮና ለቅጥረኞቹም ኤፍኤም ሬዲዮን ፈቅዶና ከሁሉም በላይ ማዕከላዊ ሬዲዮኑን በቁጥጥሩ አስገብቶ አለ። ፋና ሬዲዮ የተባለው ቀደም የትግራይ አብዮት ድምጽ በሚል ከጫካ የወያኔን ጠባብ ብሔረተኛና ጸረ ኢትዮጵያ ልፈፋ ሲያስደምጥ የነበረው ነው። በሰሞኑ በ60 ሚሊዮን ብር ማለትም በኢትዮጵያ ህዝብ ገንዘብ ወጪ የተገነባው የወያኔ የፋና ሬዲዮ ማዕከል በአዲስ አበባ በወያኔው አጋሰስ በአዲሱ ለገሰ ተመርቋል። በዚሁ ህንጻ ውስጥ 15 ሚሊዮን ብር የሚያወጡ የሬዲዮ መሳሪያዎች ገብተዋል። ህንጻውን በታዘዘው መሰረት አዲሱ ለገሰ ሲመርቅ ባሰማው ንግግር የኢትዮጵያ ህዝብ ለንግግርና ለፕሬስ ነጻነት ታግሏል ካለ በኋላም ሬዲዮ ፋና ለዚሁ መብት ነጸብራቅ ሆኖ ቆይቷል ሲል በሐቁ ላይ አላግጧል። የኢትዮጵያ ህዝብ ለመሰረታዊ መብቱና ለውድ አገሩ ሲታገል ወያኔ በፋና ሬዲዮ አማካይነት ዘረኛ ቀስቀሳውንና የሐሰት ዜናውን እያሰራጨ መቆየቱን የማያውቅ ዜጋ የለም። በአዲስ አበባ የኤፍኤም ሬዲዮ ፈቃድን ለቅጥረኞቹ ብቻ መስጠቱንም ዓለም ያውቃል። በህዝብ ገንዘብ የተገነባው የፋና ሬዲዮ ህንጻ የውሸት ወሬ ፋብሪካ ሆኖ የሚቀጥል እንጂ አዲሱ ለገሰ ሊል እንደሞከረው ለህዝብ የማወቅ መብት ምንም አስተዋጽኦ የሚያደርግ አይደለም። የወያኔ አገዛዝ ነጻ ጋዜጦችን አሳዶና አፍኖ አልያም ቃሊቲ አጉሮ ያለ መሆኑ ከህዝብ የሚደበቅ አይደለም። ዛሬ የአዲስ አበባ የኢትዮጵያ ሬዲዮና ቴሌቪዥን ተብዬዎች በወያኔ ቁጥጥር ስር ናቸው። አዲስ ዘመንና መሰሎቹም እንዲሁ። የራዲዮ ከተነሳ ደግሞ ፋና ሬዲዮ የድርጅት ሬዲዮ ሆኖ በአገዛዙ እየተረዳ በተጨማሪ ተሰይሟል። የድርጅት ሬዲዮኖችን የከለከለው ወያኔ ለራሱና ለተለጣፊዎቹ ህግን ጥሶ ፈቃድ ሰጥቷል። ፍኖተ ዴሞክራሲ ሬዲዮ በህዝቡ እንዳይደመጥ ቢያንስ በአዲስ አበባ ደረጃ በቻይና እርዳታና በብዙ ወጪ ለማገድ ለመዝጋት ጥረት ከጀመረ ውሎ አድሯል። ድረገጾችም እንዳይነበቡ አግዶ የራሱንና የቅጥረኞቹን ለቋል። ይህ ሁኔታ ነው ታዲያ መሰረታዊ መብቶች ተከብረዋል የሚያሰኘው? አዲሱ ለገሰ በበላበት የሚጮህ ውሻ እንደሚሉት አይነት መለስ ባዘዘው መሰረት የሚተነፍስ ከሆነ ውሎ አድሯልና ልፈፋው አያስገርምም። ህዝብ ማወቅ መገንዘብ ያለበት ግን የሀገሪቷ ሀብት ተዘርፎ ወያኔ የራሱ ሬዲዮ ህንጻ መገንባቱንና የራሱን የሐሰት ዜና ስርጭት አቅም ማጠናከሩን ነው። የወያኔን ሬዲዮ አለማዳመጥ፣ ጋዜጦቹን አለመግዛት ህዝብ ሁሉ ሊወስደው የሚገባ እርምጃ ነው። የኢትዮጵያ ሬዲዮና ቴሌቪዥን የቀድሞ ቴፖች በብዛት ተዘርፈው ወደ ትግራይ መጓጓዛቸው ወይም ወደ ፋና ሬዲዮ መተላለፋቸውንም በዚሁ ጊዜ ማስታወስ ተገቢ ነው። የወያኔ አገዛዝ ለመሆኑ ዛሬም ጸረ ኢትዮጵያና የህዝብ ጠላት አይደለም ብለው ሊሞግቱ የሚጥሩ አያፍሩም?